ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የ27 2015 ዓ.ም ተመረጥ ዝግጅታችን ጀመረ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል ዋዜማ አደረሳችሁ እንላለን። ሰላም ጤና ይስጥልን፣ እንደምን አመሻችኋል ክቡራን አድማጮች። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን እስከ ምሽቱ 4 ሰዓት ድረስ አብረናችሁ ዘልቃለን። ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.vnews.com በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ ደግሞ @amharic የፌስቡክ ገጻችን ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤናስልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶልኝ ነኝ። ከዛሬ ጀምሮ የክልል ልዩ ኃይል የሚባል አደረጃጀት የለም ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ዛሬ ተናግረዋል። የመከላከያ ጀነራሎች፣ ፌደራል ፖሊስ እና የክልል የሥራ ኃላፊዎች በተገኙበት የክልል ኃይሎችን በፌደራል ኃይሎች ውስጥ መልሶ ማደራጀት በተመለከተ ግምገማ መካሄዱን ብሔራዊ የቴሌቪዥን ጣቢያ ኢቢሲ ዛሬ ዘግቧል። የክልል ልዩ ኃይሎች እንደገና በመደራጀታቸው ህብረ ብሔራዊ ጠንካራ የጸጥታ ተቋም ይገነባል ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን ጣቢያው ዘግቧል። ኢትዮጵያ ከነበረችበት የጸጥታ ችግር በፍጥነት መውጣቷን፣ የፕሪቶሪያው የሰላም ስምምነትም በመልካም ሁኔታ እየተከናወነ መሆኑን መናገራቸውንም ሪፖርቱ አክሏል። የክልል ኃይሎችን አደረጃጀት ለመቀየር ካስገደዱት ጉዳዮች መካከል የክልል ልዩ ኃይሎች አደረጃጀት ህጋዊ አለመሆን፣ በክልሎች መካከል እንደ ስጋት መተያየት እንዲሁም ችግሮችን በኃይል ለመፍታት የሚደረገው እንቅስቃሴ መሆናቸውን ፊልድ ማርሻሉ ተናግረዋል። በሁሉም ክልሎች መልሶ የማደራጀት ስራው ተጠናክሮ መቀጠሉን የገለጹት ጠቅላይ ኤታማዦር ሹም ከዛሬ ጀምሮ የክልል ልዩ ኃይል የሚባል አደረጃጀትና መዋቅር የለም ብለዋል። በዚህ ወር ውስጥ ብቻ በጥቂቱ 9 የመገናኛ ብዙሃን ባለሙያዎች ያለ ፍርድ ቤት ትዕዛዝ እንዲሁም የሚዲያ አዋጁን በሚጻረር መልኩ መታሰራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታውቋል። የሚዲያ ሥራ በሚሰሩበት ወቅት ጥፋት ፈጽመዋል በሚል የተጠረጠሩ ታሳሪዎች በሙሉ ያለምንም ቅድመ ሁኔታ ከእስር እንዲለቀቁ ኢሰመኮ አሳስቧል። ከሚዲያ ባለሙያዎች በተጨማሪ በፖለቲካ ፓርቲዎች መሪዎችና አባላት ላይ ያነጣጠረ ያለው የዘፈቀደ እስርና ወከባ እንዲቆምም ጠይቋል። ኬኔዲ አባተ ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ የፖለቲካ ፓርቲዎች መሪዎችንና አባላትን እንዲሁም የሚዲያ አባላትንና የማህበረሰብ አንቂዎችን ኢላማ ያደረገ እስርና ወከባ በእጅጉ አሳስቦኛል ብሏል። በዚህ ወር ውስጥ ብቻ በርካታ የዩቲዩብ መገናኛ ብዙሃን አዘጋጆችና አክቲቪስቶች መታሰራቸውን የጠቆመው ኢሰመኮ ይኸውም ያለ ፍርድ ቤት ትዕዛዝና የሚዲያ አዋጁን በሚጻረር መልኩ የተከናወነ መሆኑን አመልክቷል። ኢሰመኮ በዚህ ወር ውስጥ የታሰሩ ካላቸው የመገናኛ ብዙሃን ባለሙያዎች መካከል የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የሥራ አስፈጻሚ አባል የሆነውና በአሁን ወቅት 4 ኪሎ ሚዲያ የተሰኘ የዩቲዩብ መገናኛ ብዙሃን መስርቶ በአዘጋጅነት የሚሰራው ዳዊት በጋሻው፣ የኢትዮ ሰላም ዩቲዩብ መገናኛ ብዙሃን አዘጋጅ ቴዎድሮስ አስፋው፣ የየኔታዋ ገነት አስማማው፣ የሮሃ ኒውስ አዘጋጅ አራጋው ሲሳይ፣ የኢኤምኤስ አዘጋጅ ሳሙኤል አስፋው እንዲሁም በማህበረሰብ አንቂነት እና በሚዲያ ስራዋ የምትታወቀው የኢትዮ ንቃት አዘጋጇ መስከረም አበራ እንደሚገኙበት ዘርዝሯል። በእስር ላይ ከሚገኙት የሚዲያ ባለሙያዎች ውስጥ ከፊሎቹ በእስር ወቅት ተገቢ ላልሆነ አያያዝ ተዳርገዋል ሲልም አመልክቷል። ኢሰመኮ በዝርዝር ካስቀመጣቸው የመገናኛ ብዙሃን ባለሙያዎች ውስጥ ጥቂቱ ባለፈው ሳምንት መጀመሪያ ላይና ከዚያ ቀደም ብሎ ፍርድ ቤት ቀርበው የ13 ቀናት የምርመራ ጊዜ ተፈቅዶባቸዋል። ፖሊስ ሁሉንም ታሳሪዎች ሁከትና ብጥብጥ በማስነሳት ወንጀል እንደጠረጠራቸው ለፍርድ ቤት ያሳወቀ ሲሆን በተጨማሪም መስከረም አበራ ለ ፓርቲ መደበኛ ድርጅቶች ወታደራዊ ስልጣናና የተኩስ ልምምድ ሲሰጥ ነበር ማለት ይታወሳል። የመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 በመገናኛ ብዙሃን አማካኝነት የወንጀል ድርጊት በመፈጸም የተጠረጠረ ማንኛውም ሰው ወይም አካል በወንጀል ስነ ስርዓት ህግ ድንጋጌዎች መሰረት ለተጨማሪ ምርመራ በእስር እንዲቆይ ሳይደረግ ክሱ በቀጥታ በአቃቤ ህግ አማካኝነት ለፍርድ ቤት መቅረብ ያለበት መሆኑን በግልጽ እንደሚደነግግ ያስታወቀው ኢሰመኮ በሚዲያ አማካኝነት ተፈጽሟል በተባለ ወንጀል ተጠርጣሪ የሆኑ ታሳሪዎች በሙሉ ያለምንም ቅድመ ሁኔታ ከእስር እንዲለቀቁ ሲል አሳስቧል። በሌላ በኩል እናት ፓርቲን ባልደራስ ለእውነተኛ ዲሞክራሲ ፓርቲንና ጎጎስ ለጉራጌ አንድነትና ፍትህ ፓርቲን ጨምሮ በተቃዋሚ የፖለቲካ ፓርቲዎች ላይ ያተኮሩ ያላቸው እስሮችና ወከባዎች እየተፈጸሙ እንደሚገኙ ያስታወሰው ኢሰመኮ የመንግስት የጸጥታ አካላት ከሚዲያ ባለሙያዎች በተጨማሪ በፖለቲካ ፓርቲዎች መሪዎችና አባላት ላይ ካተኮረ እስርና ማዋከብም ሊቆጠቡ ይገባል ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የሱዳን መዲና ካርቱም ዛሬ በአየር ድብደባ በከባድ መሳሪያ ተኩስና በፍንዳታ ስትናወጥላለች። በመደበኛ ሰራዊቱና አፈጣኝ የገዛ ኃይል ወይም በምጻረ ቃሉ RSF በሚልም በሚጠራው ኃይል መካከል የተኩስ ልውውጥ የተካሄደ ሲሆን አንዱ የሌላውን ወታደራዊ ሰፈር እንዳጠቃ AFP ዘገባ አመልክቷል። RSF የፕሬዝዳንቱን ቤተ መንግስትና የካርቱም አየር ማረፊያን መቆጣጠራቸውን ቢገልጹም ሰራዊቱ ሐሰት ነው ብሏል። አገሪቱ ሙሉ በሙሉ እንዳትፈርስ ለመከላከል ተኩስ በአስቸኳይ እንዲቆም የሲቪል መሪዎች ጥሪ አድርገዋል። በካርቱም አየር ማረፊያ የተገደለውን ጨምሮ 3 ሲቪሎች መሞታቸውንና 9 የሚሆኑ መቁሰላቸውን የሐኪሞች ህብረት አስታውቋል። ግጭቱ የመጣው በአገሪቱ ወታደራዊ መሪ አብደል ፈታህ አልቡራንና ከርሳቸው ቀጥሎ ባሉት መሐመድ ሐምዳን ዳግሎ መካከል አፋጣኝ የገዛ ኃይል ወይም በምጻረ ቃሉ RSF የተሰኘው ወታደራዊ ቡድን ወደ መደበኛ ሰራዊት የሚቀላቀልበትን ሁኔታ በተመለከተ ለሳምንታት አለመግባባትና ውጥረት መከሰቱን ተከትሎ ነው። ሁለቱ መሪዎች ወደ ሲቪል መንግስት ሽግግር በሚደረግበት አካሄድ ላይም ስምምነት የላቸውም። RSF በመሐመድ ሐምዳን ዳግሎ የሚመራ ነው። በካርቱም በሚገኘው የRSF ወታደራዊ ሰፈር ላይ የአየር ጥቃት ማካሄዱን ሰራዊቱ አስታውቋል። በወታደራዊ መኪና የተጫኑ ታጣቂዎች ወደ ካርቱም አየር ማረፊያና ወደ ፕሬዝዳንታዊ ቤተ መንግስት እንዲሁም ሌሎች ቁልፍ ቦታዎች መግባታቸውን እማኞች መናገራቸውን ተከትሎ RSF ቦታዎቹን እንደተቆጣጠረ አስታውቆ ነበር። ሰራዊቱ ይህንን ውድቅ በማድረግ ቦታዎቹን ሙሉ በሙሉ እንደተቆጣጠረ ይናገራል። ሁሉንም ወታደራዊ ቦታዎችን እስከምንቆጣጠርና የሰራዊቱ አባላት እስከሚቀላቀሉን ድረስ ውጊያውን አናቆምም ሲሉ የRSF አዛዥ የሆኑት ዳግሎ ለአልጀዚራ መናገራቸውን AFP በሪፖርቱ ጠቅሷል። ጃንጃዊድ ሚሊሻ ከተባለው ቡድን የወጣው RSF ከአስር ዓመታት በፊት በወቅቱ የአገሪቱ መሪ በነበሩት ኦማር አልበሽር የተቋቋመና በምዕራብ ዳርፉር ክልል አረብ ያልሆኑ ዑዳጣን ማህበረሰቦችን ለማጥቃት በመጠቀማቸው የጦር ወንጀል ፈጽመዋል በሚል ክስ ቀርቦባቸው ነበር። አድማጮች፣ ሰላም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዝቅተኛ የኑሮ ደረጃ ላይ ለሚገኙ ሰዎች ቤት መስሪያ የሚውል የጣራ ቆርቆሮ ሰርቀዋል በሚል የዩጋንዳው የገንዘብ ሚኒስትር አሞስ ሉጎሉቢ በቁጥጥር ስር ውለዋል። ካራሞጃ በተባለው አካባቢ ዝቅተኛ የኑሮ ደረጃ ላይ ለሚገኙ ዜጎች ቤት መስሪያ ሊውል የነበረውን ቆርቆሮ ስርቆት በተመለከተ 10 ሚኒስትሮች፣ 31 የምክር ቤት አባላትና 13 የመንግስት ባለስልጣናትን እየመረመረ መሆኑን ፖሊስ አስታውቋል። የዩጋንዳው ተቃዋሚ መሪ ባቢ ዋይን ፕሮጀውን በሚመሩት ሚኒስትሮች ላይ የተፈጸመው ስር መሸፋፈኛ ነው በማለት ለረጅም ጊዜ አገሪቱን የመሩትን ዩዌሪ ሙሴቪኒንና መንግስታቸውን የከፋ ሙስና በመፈጸም ወንጅለዋል። የሙዚቃ ስራቸውን ወደ ጎን በመተው ፖለቲካ ውስጥ የገቡት ባቢ ዋይን ሙሴቪኒን ጨምሮ ጠቅላላ ካቢኔያቸው በስርቆት ወይኒ መውረድ ነበረባቸው ማለታቸውን AFP ዘግቧል። በመጨረሻም አድማጮች፣ ኢየሱስን እንድታገኙ ተራቡ በሚል 4 ሰዎችን እንዲሞቱ በማድረጉ የተጠረጠረውን ግለሰብ በቁጥጥር ስር ማድረጉን የኬንያ ፖሊስ አስታውቋል። የመልካም ዜና ዓለም አቀፍ ቤተክርስቲያን ተከታዮች የሆኑ 11 ሌሎች ሰዎች ወደ ሆስፒታል መወሰዳቸውን ፖሊስ ጨምሮ አስታውቋል። 3ቱ ለህይወት አስጊ ሁኔታ ውስጥ መሆናቸው ታውቋል። ሌሎች ተጎጂዎች ሊኖሩ እንደሚችሉ ፖሊስ ጨምሮ ገልጿል። ማከንዚ ተንጊ የተባለው የቤተክርስቲያን መሪ በኬንያ ዳርቻ ባለ ጫካ ኢየሱስን እንድታገኙ ተራቡ ብሎ ተከታዮችን መሰብሰቡን ጥቆማ የደረሰው ፖሊስ አካባቢውን ሲያስስ ተጎጂዎችን ማግኘቱንና ግለሰቡንም በቁጥጥር ስር መዋሉን የAFP ዘገባ አመልክቷል። አድማጮች ለምሽቱ ያዝነው ዜና በዚህ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ምሽት።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቪኦኤ አማርኛ የቅዳሜ ምሽት የሚያዝያ 7 2015 ዓ.ም ምረት የትንሳኤ ዋዜማ መሰናዷችን ነው። ዝግጅቶቻችንን በአጭር ሞገድ በ19 ሜትር ባንድ ላይ በ15660 ኪሎ ሄርትስ፣ በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትስ ላይ ታገኛችኋላችሁ። አሁን ወደ ምሽቱ ዘገባዎች እንሻገር። በልዩ ኃይሎች መልሶ ማደራጀት ትግበራ ሰብአዊ መብቶች እንዲጠበቁ ኢሰመኮ አሳሰበ። የሀገሪቱ ነባራዊ ሁኔታ ስጋትና ያለመተማመን ስሜትን ፈጥሯል ብሏል ኢሰመኮ። የኢትዮጵያ መንግስት የክልል ኃይሎችን መልሶ ለማደራጀት የጀመረው ፕሮግራም ሰብአዊ መብቶችን አደጋ ላይ በማይጥል አሰራር እንዲተገበር የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። በአማራ ክልል የመልሶ ማደራጀቱን ውሳኔ በመቃወም በተፈጠሩ ግጭቶች የደረሱ ጉዳቶችን ከመከታተልና ከመመርመር ስራው ጎን ለጎንም ችግሮቹ በውይይት የሚፈቱባቸውን ምክረ ሐሳቦች በተለያየ ደረጃ ለሚገኙ የመንግስት ኃላፊዎችና ባለድርሻ አካላት በመስጠት የበኩሉን ጥረት በማድረግ ላይ እንደሚገኝ ኮሚሽኑ ባወጣው መግለጫ አስታውቋል። በሀገሪቱ የሚስተዋለው ነባራዊ ሁኔታ የፈጠረው ስጋትና ያለመተማመን ስሜት የልዩ ኃይል አባላትን ወደ ጸጥታ ተቋማት ለማስገባት ከተላለፈው ውሳኔ ጋር ተያይዞ በክልሉ ለተከሰከሰው ተቃውሞና ለተፈጠረው ግጭት መንስኤ መሆኑን ያብራራው የኮሚሽኑ መግለጫ የሚወሰዱ እርምጃዎች ሰላማዊና ህጋዊ መሆን እንደሚገባቸው ማሳስቧል። የኮሚሽኑን የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዳይሬክተር ያነጋገረው መለስካቸው አምሃ ተከታዩን ዘገባ ልኳል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ እንዳመለከተው መንግስት በክልሎች የተደራጁ ልዩ ኃይሎችን መልሶ ለማደራጀት ያሳለፈውን ውሳኔ መተግበር መጀመሩን ተከትሎ በአማራ ክልል ተቃውሞችና ግጭቶች ተቀስቅሰዋል። በተፈጠሩ ግጭቶችም የደረሱ ጉዳቶችን እየተከታተለ እንደሆነም መግለጫው ይጠቁማል። ኮሚሽኑ የሰብአዊ መብቶች አደጋ ላይ ወድቀዋል ሲል በደረሰው መረጃ መጠን የጉዳቱ ደረጃ ምን እንደሚመስል ቪኦኤ ጠይቋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ለጥያቄው ማብራሪያ ሰጥተዋል።
ውሳኔ ተከትሎ በተለያዩ የአማራ ክልል ከተሞች በተለይም እኛ መረጃ ባገኘንባቸው በቆቦ፣ በባህር ዳር፣ በወረታ፣ በከምቦልቻ፣ በደብረ ብርሃንና በመራዊ ከፍተኛ የተቃውሞ ሰልፎች እንደተካሄዱ እናውቃለን። መንገድ መዘጋታቸውን፣ የአገልግሎቶች መቋረጥ፣ ኢንተርኔት፣ ከዚህ በተጨማሪም ደግሞ እንግዲህ በጸጥታ ኃይሎችና በሲቪል ሰዎች መካከል እንዲሁም በታጣቂዎች መካከል ከፍተኛ ግብግብና ግጭት የተፈጠረበት ሁኔታ እንደሆነ እናውቃለን። እንግዲህ እነዚህ በራሳቸው እንግዲህ በሰዎች የዕለት ተዕለት ተግባራት ላይ የሚያደርሱ ተጽዕኖ አለ። ይህም ራሱ የሰብአዊ መብት እንደሚባለው ከዛ በተጨማሪ ግን እኛ ባለን እስካሁን በደረሰበት መረጃ መሰረት በእነዚህ ከተሞች ሰዎች ሞተዋል። የአካል ጉዳት የደረሰባቸው ሰዎች አሉ። መንገላታት የደረሰባቸው፣ የተደበደቡ ሰዎች አሉ። ለእኛ እነዚህ የሰብአዊ መብት ጥሰቶች ናቸው። እንግዲህ በእያንዳንዱ ቦታ ላይ እንግዲህ እዛም ላይ እንዳመለከት ነው በቆቦ አካባቢ የረድኤት ሰራተኞችን ጨምሮ ነው እነዚህ ጉዳቶች የተከሰቱት። እስካሁን ባለን መረጃ እነዚህ ግርድፍ የሆኑ መረጃዎች ናቸው ያሉ። ወደፊት ግን በእያንዳንዱ ከተማ ውስጥ የነበሩ ችግሮች ምንድን ነበሩ፣ ከሞት ጋር በተያያዘ ከአካል ጉዳት ጋር በተያያዘ እና ሌሎችም የሰብአዊ መብቶች ጥሰቶች ለማረጋገጥ ሰፊ የሆነ የምርመራ እና የክትትል ስራ እንሰራለን ማለት ነው። አሁን ያለን ጠቅለል ያለ መረጃ ነው። እናም መግለጫችን ላይ ግን እንዳመለከት ነው እንደዚህ አይነት ፍርጫዎች ወይም ደግሞ ግጭቶች በሚከሰቱበት ጊዜ ሰብአዊ መብቶች አደጋ ላይ ይወድቃሉ አለ። ይህን ክሊር እያየ ነው ስለሆነ ይህ ነገር መቀጠል ያለበት ባለመሆኑ ጉዳዩ በምክክር በሰላማዊ መንገድ የሚፈታበት መንገድ እንዲመቻች ነው ጥሪ ያደረገ።
በአማራ ክልል ላለፉት 5 እና 6 ቀናት ተቃውሞዎችና የሰላም መደፍረስ እንዲሁም ግጭቶች ከተነሱ በኋላ በመንግስት በኩል የተለያዩ መግለጫዎች እየተሰጡ ናቸው። በተደጋጋሚ በተለያዩ ክልሎች ይህ ልዩ ኃይሎችን መልሶ የማደራጀቱ ውሳኔ ተግባራዊ እየተደረገ እንደሆነም እየተገለጸ ይገኛል። በአማራ ክልል ይህን ያህል ተቃውሞ ለምን ተፈጠረ? ዶክተር ሚዛኔ መልስ አላቸው።
ዝርዝር የሆኑ ነገሮች ማየት እንፈልጋለን። ምክንያቱም አንድ ሰብአዊ መብት ላይ አደጋ የሚያስከትል ጉዳይ ሲፈጸም ሰብአዊ መብት ተጥሷል፣ አደጋ ላይ ወድቋል ከማለት በተጨማሪ ለዛ ጥሰት ድራይቪንግ ፋክተር ዋናው ሩት ኮዝ ምንድነው የሚሉት ሲስተሚክ ኢንቨስቲጌሽን የሚል የማጥናት ስራ እንሰራለን። ነገር ግን በዚህ በመግለጫችን ላይ እንዳመለከት ነው እንግዲህ እንደዚህ አይነት ውሳኔዎች በሚወሰኑበት ጊዜ ከፍተኛ ጥንቃቄ ያስፈልጋል የሚለውን ነገር ለማንሳት ሞክረናል። በተለይ ማሁን ያለው ነባራዊ ሁኔታ በሀገሪቱ ውስጥ እንግዲህ ከፍተኛ ስጋት አለ፣ እንግዲህ የጸጥታ ስጋት አለ። በክልል ውስጥ እንግዲህ ሰላማዊ ሰልፎች በግልጽ እንዳመለከቱ የሰላም ጸጥታ ችግርና ስጋት ባለበት ሁኔታ እንዲህ አይነት ውሳኔ ይወሰናል የሚባለው። ከዛ በተጨማሪ ደግሞ እንግዲህ አጠቃላይ በሀገሪቱ ውስጥ ያለው ያለመተማመን ስሜት እየወለደው ስጋት ነው ብለን እናስባለን ማለት ነው።
በመግለጫውም ላይ እንደተበራራው በሀገሪቱ ውስጥ የሚታየው ነባራዊ ሁኔታ ስጋትና ያለመተማመን ስሜት ፈጥሯል። ይህን ችግር ለመፍታትም የተለያዩ ሰላማዊና ህጋዊ እርምጃዎች እንዲወሰዱ ኮሚሽኑ ጥሪ አቅርቧል። ግን ይህ ያለመተማመን ስሜትና ስጋት እንዴት ተፈጠረ የሚል ጥያቄ ለዶክተር ሚዛኔ አቅርቤላቸው ነበረ።
ኩኛውን በዝርዝር ላልሄድበት እችላለሁ። እንደሚታወቀው እንግዲህ አሁን ኢትዮጵያ ውስጥ ያለው ሁላችን የምንገነዘበው በጣም ፖላራይዝ የሆነ ፖለቲክስ ነው እና በክልሎች መካከል ሰጣ ገባ እንዳለ እኔ ፐርሰናሊ የምገነዘበው ነገር አለ እና እነዚህ ነገሮች እንግዲህ በአንዱ ክልል በሌላው ላይ ከፖለቲከኞች መካከልም በኦፖዚሽን እና በገዢው ፓርቲ መካከል ላይ ብዙ ውዝግቦች ሲኖሩ እናያለ። እነዚህ እንግዲህ አለመተማመን ይፈጥራሉ ማለት ነው። መንግስት የሚወስነው ውሳኔ በቀላሉ የማስፈጸም የሚቻልበት እድል አይፈጥሩም ማለት ነው። ስለዚህ እንደዚህ አይነት አለመተማመን ካለ፣ ስጋት ካለ ደግሞ ያንን ነገር ለመፍታት መጀመሪያ ጥነት ማድረግና ከዛ በኋላ ውሳኔውን የማስፈጸም ስራ ቢሰራ ይሻላል ነው የምንለው። እንግዲህ ይሄኛው ሰፋ ያለ ትንተና የሚያስፈልገው ነገር ነው። እንዳልኩት ሚስትረስት አለ። በዛ ሁኔታ ውስጥ እንደዚህ አይነት ውሳኔዎች ሲወሰኑ ዜጎች ናቹራል ሪአክት ያደርጋሉ፣ ይቃወማሉ። ያንን ያየ ነው። ስለዚህ ይሄኛውን ነገሮች መተማመን እንዲኖር ያሉ ስጋቶች እንዲወገዱ በዚህ ላይ መተማመን መግባባት ያስፈልጋል።
የኢትዮጵያ ሰብአዊ መብቶች በዚህ መግለጫው እንደጠቆመው የተከሰተውን ወቅታዊ ችግር ለመፍታት ከተለመደው አሰራሩ ወይንም ከመደበኛው የክትትልና ምርመራ ስራው ጎን ለጎን በተለያዩ ደረጃዎች ያሉ ባለድርሻ አካላትንና የመንግስት ኃላፊዎችን ማነጋገር ጀምሯል። ይህ ጥረት ምን ፍሬ አስገኝቷል የሚል ጥያቄም አቅርቤ ነበረ። ዶክተር ሚዛኔ አባተ ይህ አዲስ ነገር አይደለም ይላሉ። እንደ ምሳሌም ከጥቂት ወራት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከስቶ በነበረው ችግር እንዲህ ያለ እገዛ ኮሚሽኑ አድርጎ እንደነበረ አስታውሰው የሚከተለውን ብለዋል።
ተመሳሳይ አፕሮች ነው የምንከተለው። እንግዲህ አንድ የሰብአዊ መብት ችግር የሚፈጥር ወይም ደግሞ አደጋ ላይ የሚጥል ጉዳዮች በሚከሰቱበት ጊዜ በተለመዱት መንገድ ጉዳዩን ላንሰታው እንችላለን። ለምሳሌ እኛ ምርመራ ማድረግ እንችላለን። የተገደሉ ሰዎች፣ አካል ጉዳት የደረሰባቸው ሰዎች፣ ንግድ ተቋማቸው ላይ ጉዳት የደረሰ ብለን እነዚህ ነገሮችን ዝርዝር ማድረግ እንችላለን፣ ክትትል ማድረግ እንችላለን። ነገር ግን ጉዳዩን ችግሩን ከስር መሰረቱ አድሬስ ለማድረግ ደግሞ ለየት ያለ አፕሮች እና ተጨማሪ አፕሮች ማድረግ ያለብን ነው። ስለዚህም ሁልጊዜም እንደምናደርገው ሁሉ በእያንዳንዱ ጉዳዮች ላይ መግለጫችን ላይ በግልጽ ባናመላክተው እንደዚህ አይነት ጉዳዮች በሚከሰቱበት ጊዜ ከሚመለከታቸው የፌዴራልና የክልል አካላት ጋር በመነጋገር እንደዚህ ችግሩ መፍትሄ እንዲያገኝ ጥረት እናደርጋለን ማለት ነው። ጀነራል የሆነ ነገር ነው መልስ የሰጠው። ዝርዝር የሆኑ ነገሮችን እንግዲህ ወደፊት የምንገልጽ ይሆናል ማለት ነው። ነገር ግን እንደ አንድ አፕሮች የምንወስድ መግለጫ ከማውጣት በተጨማሪ ከሚመለከታቸው ሀገራት ጋር በመነጋገር ከነሱ ጋር ከሰብአዊ መብት አንጻር ያለውን እንድብታ የማስረዳት ችግር አድሬስ ለማድረግ ደግሞ ምን አይነት አፕሮች መከተል እንዳለባቸው የእኛን ፐርስፔክቲቭ የመግለጽ የማግባባት ስራዎችን እንሰራለን ማለት ነው። ይህን ስራ እንግዲህ ከፌዴራል ጋር ካሉ ኃላፊዎች ብቻ ሳይሆን ክልልም ላይ እንግዲህ የተለያዩ ጽህፈት ቤቶች አሉ። ጽህፈት ቤት አለ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ እነሱም እንደዚሁ በተለያየ ደረጃ ኃላፊዎች የሚሳተፉበት ሁኔታ ይፈጠራል ማለት ነው።
በአማራ ክልል የተከሰተው ተቃውሞና የጸጥታ መደፍረስ ከትናንት ጀምሮ እየረገበ መምጣቱ ይነገራል። አሚኮ ወይንም የአማራ ሚዲያ ኮሚኒኬሽን ዛሬ ከባህር ዳር ባሰራጨው ዜና በሰሜን ወሎ የሀገር መከላከያ ሰራዊት አመራሮች፣ የሃይማኖት አባቶችና የሀገር ሽማግሌዎች ባደረጉት ጥረት የፋኖ አባላቱ ልባዊ ይቅርታ ጠይቀው ስምምነት ተደርሷል ብሏል። የተዘጉ መንገዶችም የተከፈቱ መሆናቸውን ከተለያዩ የዜና ማሰራጫዎች ለማወቅ ተችሏል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ፎዚያ አወል ከአዳማ ዩኒቨርሲቲ በሳይንስና ቴክኖሎጂ ተመረቀለች። ከ8 አመት በፊት ዩኒቨርሲቲ ተማሪ ሳለች ልዩ ልዩ የሂጃብ አለባበሶችና የስነውበት ምክሮችን በማህበራዊ መገናኛ ብዙሃን ላይ ማጋራት የጀመረችው ፎዚያ በጊዜ ሂደት ውስጥ እጅግ ብዙ ተከታዮችን በማፍራት በትስስር መድረኩ ላይ ተጽዕኖ ፈጣሪ እየሆነች መጣለች። በትምህርት የቀሰመችው ዕውቀትና ኢንስታግራምን ጨምሮ በሌሎች ማህበራዊ መገናኛ አማራጮች ላይ ያገኘችውን ዕውቅና በመጠቀምም አናናስ የተሰኘ የንግድና የብራንዲንግ ተቋም ከጓደኛዋ ጋራ መስርታለች። ከፎዚያ ጋር ያደረኩት ቆይታ ቀጥሎ ይቀርባል። ፎዚያ እንግዳችን ስለሆንሽ አመሰግናለሁ። እስኪ ሙሉ ስምሽን ማንነትሽን በሙያ ላይ እንደምትገኚ ራስሽን አስታውቂልኝ።
እኔ አመሰግናለሁ። ፎዚያ ወል እባላለሁ። ኮምፒውተር ሳይንስ የጨረስኩት አዳማ ዩኒቨርሲቲ ነው። አሁን ላይ ደግሞ የምሰራው የራሴ ክሬቲቭ ኤጀንሲ ፋውንድ አድርገን ውስጥ ነው። እና ደግሞ ማህበራዊ ሚዲያ ላይ የግል ፍላጎቶችን ፋሽን፣ ቢዩቲ እና ላይፍስታይል ላይ ያሉትን ነገሮች በማጋራት ታወቃለሁ።
አመሰግናለሁ ፎዚያ በድጋሚ። እንግዲህ በጣም የምትታወቂው ማህበራዊ ሚዲያ ላይ ተጽዕኖ በመፍጠር በተለይ ደግሞ እንደገለጽሽው ውሎሽን በማጋራት የስነውበት ነገሮችን ያሉትን ክህሎቶች በማጋራት ነውና እንዴት ወደዚህ ነገር ልትመጪ ቻልሽ? በተለይ ደግሞ እንደ ሙስሊም ሴት ብዙ የተለመደ አይደለምና እስቲ እሱንም አያይዘሽ ንገሪኝ።
ኦኬ። በመጀመሪያ ፍላጎቴ የመጣው ዩኒቨርሲቲ ውስጥ ስሞን ኦሬዲ መጀመሪያም ኢንተረስት ነበረኝና እኔ ራሴ የተለያዩ የሌላ ሀገር የውጭ ዜጎች ነገሩትን ተጽዕኖ ፈጣሪዎች ምናምን ነገር እከታተላለሁ። ኢንስታግራም ምናምን ነበረን ያኔና ከዛ ነው የራሴን አካውንት ክሬት አድርጌ እኔም የሆነ ቀን እንደዚህ ባደርግ ምናምን ብዬ አስብ ነበርና ቀስ እያልኩ ነው የጀመርኩት። የተለያዩ ማቃቸውን ነገሮች ምናምን በአማርኛ ሳጋራ ተከታዮች ኖሩ። እንደዛ እያሉ እያደገ መጣ። አዳማ ዩኒቨርሲቲ ተማሪ እያለሁ 2016 አካባቢ ጃንዋሪ ምናምን አካባቢ ነው ኢንስታግራም ላይ ሼር ማድረግ የጀመርኩት። ያው የውጭዎቹን ተጽዕኖ ፈጣሪዎች ምናምን እከታተል ነበር እና እኔም ለምን በአማርኛ አልሰራም የሚል ሀሳብ ነበረኝ። ከዛ ነው የጀመርኩት።
ምናልባት እንግዲህ ማለት ማህበራዊ ሚዲያ ከዚህ ቀደም ስራ እንደመፍታት ልታይ እንደማለት ተደርጎ አሉታዊ ነገሩ ነበር የሚወሰደውና አንቺ ከዛ ኳያ ያጋጠመሽ ችግር ወይም ደግሞ ተግዳሮት ነበር ወይ? ከቤተሰብ ሊሆን ይችላል፣ ከሰዎች ሊሆን ይችላል። እንዴት ነበር ስትጀምሩ የነበረው ነገር?
መጀመሪያ አካባቢ ስጀምር እንደነገርኩሽ ዩኒቨርሲቲ ተማሪ እያለሽ አጠገብሽ ያሉት ጓደኞችሽ ሁሉም ያበረታቱሻል። በጣም ፖዚቲቭ ነበር። አሪፍ ነው ስሪ ምናምን ነው የሚሉት። እና ደግሞ እንደውም አካውንት የሌላቸውን ጓደኞችን ፎሎ አድርጉኝ ምናምን እያልኩ ነገር ነበረ። እና ቤተሰብ ትንሽ ቆይቶ ነው ያወቀው። አይ ቲንክ እንደ ስራ እየሰራሁት እንደሆነ ያወቁት ከአንድ አመት በኋላ ምናምን ነው ያወቁት። እና ከዛ በፊት ብዙም አይዲያ አልነበራቸውም። ልክ ፐርሰናል ፕሮፋይል አለ አይደለ? የግል ገጽ። ልክ እንደዛ ነው ኤክስፔክት የሚያደርጉት። ከፌስቡክ አይደለ ወደ ኢንስታግራም ሄድ ነው ነበር። እና ሶሻል ሚዲያ ላይ ደግሞ አማርኛ ሳወራ ብቻ ነው ኢትዮጵያዊ እንደሆንኩ የሚገምቱት። ከዛ ውጭ የነበሩ ተከታዮች ኢስት አፍሪካ፣ ኬንያ፣ ሶማሊያ ምናምን አካባቢ ያሉት ሱዳንም አይ ቲንክ ያ ሱዳን አካባቢ ያሉ ሰዎችም ፎሎ ያደርጉኝ ነበር። ሳውዲ፣ ዩናይትድ አረብ ኤምሬት ምናምን አካባቢ ያሉ ሰዎች ናቸው የሙስሊም ኮሚኒቲ ፎሎ ሲያደርገኝ የነበረው ነው። እና ብዙ ሰው ሳይም የሆነ የሶማሊያ ኢንፍሉዌንሰሮች አሉ አይደለ? ተጽዕኖ ፈጣሪዎች በተለያየ ሀገር የሚኖሩ ከእነሱ አንዱ አድርገው ነው የሚያዩ በብዛት የተለመደው ጥቁር ሴቶች አሁን በብዛት እነሱ ስለሆኑ የነበሩት ሶሻል ሚዲያ ላይ እንደዛ ነበር የሚያስቡት። እና ያው በጊዜ ሂደት ሪኮግናይዝ አድርገውታል።
መጀመሪያ ግን ለምሳሌ አሁን አንቺም ብሆን ምኞት ነው የነበረሽ እና እዚህ ደረጃ ላይ ይደርሳል፣ በጣም ብዙ ሰው ይከተለኛል፣ ገቢ ያመጣልኛል ብለሽ አስበሽ ነበር?
እዛ አላሰብኩም። ግን አንዳንድ የራሴ የሆኑ ፈጠራዎች ብዬ የማስባቸው የሂጃብ ስታይል ቪዲዮዎች ምናምን ሼር አድርግ ነበር እና ሌሎቹ የውጭ ሙስሊም ተጽዕኖ ፈጣሪዎች ፖስት አድርገው በደንብ ቪው ያገኛሉ እና በሰዓት ደግሞ ሀሽታግ ምናምን ተጠቅመን ኤክስፕሎር ፔጅ ላይ እንድንመጣ የሚያደርጉ ቴክኒኮችን በራሴ የቻልኩትን ያክል ሪሰርች አድርጌ በደንብ ሞር ኦዲየንስ እንዴት ማግኘት እንደምችል ምናምን እንትን እያልኩ ነበር እና እንደውም እንዳሰብኩት ቶሎ አላደገም። በነገራችን ላይ መጀመሪያ ላይ በ2016 አካባቢ ማለት ነው።
አሁንስ ምን ያህል ሰው ይከተልሻል? በአማካይ ለምሳሌ ህይወትን ለመግፋት የሚያስችል ነገር ነው ወይ? ምን ያህል ታግበታለች? በዚህ
እኔ ሌላ ስራ አለኝ። ግን ሌላ ስራ ባይኖረኝ እና ሙሉ በሙሉ እዛ ላይ ትኩረት ባደርግ እችላለሁ። ለመኖር በቂ ነው። በደንብ በትኩረት ስንሰራበት ስራዎችን በደንብ ይመጣሉ የሚል ሀሳብ አለኝ። እንደ የስራው አመጣጥ ይለያያል። አንዳንዴ በጣም ብዙ ስራ የሚበዛበት ሰዓት አለ። ልክ እንደዚህ ረመዳን ምናምን ሲደርስ ብዙ ቢዝነሶች ሙስሊም ኢንፍሉዌንሰር ይፈልጋሉ። እና ደግሞ በዓል አሁን አረፋና ኢድ ምናምን አካባቢም ስራ ይበዛል እና ይቻል ያልኩትን ያክል ለመስራት ሞክራለሁ ያለኝን ታይም ተጠቅሜ። አይ ቲንክ ከአንድ አመት ከሁለት አመት በፊት ማክሲመም በፖስት እስከ 20 ሺህ ብር ምናምን የሚቀበል ነበረ። አሁን ላይ ግን የኢንፍሉዌንሰር ማርኬቱ እየሰፋ ስለመጣ ተሻለም መስራት ይቻላል።
ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ሲባል ግን ምን ማለት? ምን አይነት ነገሮችን ነው የምትጠቀሚው? ማስታወቂያዎችን ነው የምትሰሪው ወይስ የራስሽንም ሀሳቦች ይዘሽ ትመጫለሽ?
አንዳንዴ የራሳችንን ኦንሊ ፐርሰናል የምንለውን መንገዳችንን ሼር የምናረግበት አጋጣሚ አለ። ግን የሆነ ፕራይቬት ለመሆን ስለመሞከር እኔ ሁሉንም የማስበውን ነገር ሁሉ ሼር አላደርግም። መንገራችን ላይ አንዳንድ ሀሳቦች ከጓደኞች ጋር ውርተሻቸው የሚቀሩ አሉ። ምክንያቱም ፐብሊክ ስፔስ ስለሆነ አንዴ የሆነ ነገር ካልሽ በኋላ አይረሳም፣ ይቀመጣል። ሁሉ ህይወታችንም ሁሉ እየተከተለ የሚመጣ ነገር ስለሆነ እጠነቀቃለሁ። ስፒሪቹዋል ጆርኒን ምናምን አንዳንዴ ሼር አድርጋለሁ ሌሎችንም ለማበረታታት። እንደኔ አይነት ያሉ ሙስሊም ሴቶች እኔ ያለሁበትን ሲያዩ ፕሮባብሊ ኢንስፓየርድ ይሆናሉ ብዬ ስለማስብ ማለት ነው። እኔ አሁን እድለኛ ሆኜ ቤተሰቦቼ እኔም በጣም የሚረዱኝ እና ከገባቸው በኋላ የሚያበረታቱኝ አይነት ቤተሰቦች ነው ያለው። አንዳንድ ሰው ግን ከኔ ህይወት ጋር ማይገናኝ ውጭ ያለ ሰው ምናምን ነገር ደስ ላይለው ይችላል፣ ሊቃወም ይችላል። በትንሹም ቢሆን ልረዳቸው ሞክራለሁ፣ ግን እኔ የሚያስቆመኝ አይነት ነገር አይደለም እና እንዳልኩሽ ማጋራቸውን ኮንቴንቶች እጠነቀቃለሁ።
አንድ ሌላ ከሴቶች ጋር በተያያዙ ሀሳቦች እንዳሉ አይቻለሁ እና እስቲ ምን አይነት ሀሳቦችን ነው የምታጋሩ?
አይ ቲንክ የሆነ ሰዓት ሼር ያደረኩት አንዳንዴ አለባበስ የሆነ የሚቀንሰው ነገር ይኖራል ተብሎ ይታሰባል አይደል? ግን ወንዶች ሴት መሆንሽን ስላወቁ ብቻ የሚያስቡት የራሳቸው የሆነ ነገር አለና አንዳንዴ በስርዓት ለብሰን ራሱ ከበር አድርገን ከቤት ስንወጣ ምናምን የሚያጋጥሙን ነገሮች አሉ እና ኢትዮጵያ ውስጥ ደግሞ ለከፋ በጣም የሚያስጠላ ነገር ነው እና ስለ ሰው አውቃለሁ የሆነ ሰዓት ላይ። ከዛ ውጭ ደግሞ ኮንፊደንስ ኖሮ ራሳችንን ፕሮቴክት አድርገን መሄድ አለብን። አይ ቲንክ የትኛውም ዓለም ላይ ሴቶች እንደዛ እየኖርን ያለ ነው እና ከዚህ በላይ ምንድን ነው መደረግ የሚችለው ነው ምን ሲባል ብዙ ሰው በቃ ከቤት አለመውጣት ነው ኦፕሽን የሚወስደው። በቃ ከቤት አለመውጣት ነው የሚሻለው ይህን ሁሉ ነገር ለመሸሽ ብላ ያስባሉ። እና ሴቶች ደግሞ የሆነ ህልም ይኖራቸዋል፣ ማድረግ የሚፈልጉት ነገር ይኖራል እና እንደዚህ አይነት ነገሮች ሊያግዳቸው አይገባም ብዬ አስባለሁ።
እስቲ ወደ አሁን ወደ ከፈትሽው የብራንዲንግ ተቋም ደግሞ እንምጣ። እንዴት ነው ከማህበራዊ ሚዲያ ተጽዕኖ ፈጣሪነት የሰራነው ድርጅት ማያይዘሽ ነገር?
መጀመሪያ እንደተመረቅኩ ቅጥሬ ለመስራት ሞክሬያለሁ ልምድ እንዲኖረኝ። ከዛ በኋላ አብሮኝ የተመረቀ ጓደኛዬ ነበረ መሐመድ ጀማል ይባላል እና ከእሱ ጋር ሆነን ኦልሬዲ እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ፣ እሱ ደግሞ ለገ ቪዲዮግራፊ ፎቶግራፊ እና ዌብ ዲቨሎፕመንት ላይ ነበር የሚሰራው እና አናናስ ክሬቲቭ ኤጀንሲን ጀመርን። መጀመሪያ ላይ ስንጀምር ፍሪላንሰር ሆነን ነበር እየሰራ ነው። ገቢ በደንብ ማግኘት ስንጀምር ኦፊሻል ኦፊስ ከፈትም ማለት ነው። የምንሰጣቸው አገልግሎቶች ለተለያዩ ቢዝነሶች ዲዛይን ዲቨሎፕመንት አለ ወይም ደግሞ ዲጂታል ፕሮዳክት ካለ ኢኮሜርስም ለሚፈልጉ ኤክስፒሪንሱ እናቀርባለን። ብራንዲንግ እና ስቶር ስትራቴጂ እንሰራለን። ብራንድ ስትራቴጂ፣ ብራንድ አይደንቲቲ ዲዛይን፣ ናሬቲቭ እና ዲጂታል ማርኬቲንግ ላይ እንሰራለን። ሰርቪሱን ለሚፈልጉ ቢዝነሶች ማለት ነው።
በቀጣይስ ምንድን ነው እሱ አላማሽ? ወዴት ነው? እዚሁም ማህበራዊ ሚዲያ ላይ ትቀጥያለሽ? አናናስንም በተመለከተ ሌሎችም ደግሞ ያሰብሻቸው ነገሮች ካሉ አያይዘሽ ነገር?
ኦኬ፣ በቀጣይ የማስባቸው ነገሮች አናናስ ባለበት ይቀጥላል እና የራሳችን የሆኑ ቴክ ፕሮዳክቶችንም የማውጣት እቅድ አለን። አሁን እየሰራንባቸው ያሉ እነዛም ቴክ ፕሮዳክቶች ለብቻቸው ማኔጅ መደረግ የሚችሉ ትልቅ ፕሮዳክቶች ናቸው። ከዛ ውጭ ደግሞ ሶሻል ሚዲያም ላይ እኔን የህይወት ተሞክሮዬን እያጋራው ቀጥላለሁ። ከዛ ውጭ ደግሞ ፋሽን ላይ ያለኝን ኢንትረስት ወደ ቢዝነስ የመቀየር ሀሳብ አለን። የራሴ ጃብ ላይ ማለት የተለያዩ ክሬቲቪቲ በውስጣቸው ያላቸው ማርኬት ላይ ገብተው ሰው ደስ ብሎት መጠቀም የሚችሉ አይነት ፕሮዳክት ማምጣት እቅዳለኝ እንሻላ።
እሺ ፎዚያ፣ በጣም ነው የማመሰግነው እንግዳችን ስለሆንሽ በድጋሚ።
እሺ፣ በጣም ነው የማመሰግነው።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከሳተላይት በተጨማሪ በዌብሳይታችን amharic.vnews.com ላይ ታገኛችኋላችሁ። እንዲሁም ደግሞ ከሰኞ እስከ አርብ @amharic የፌስቡክ ገጻችን ላይ በቀጥታ ዝግጅታችን የሚተላለፍ ይሆናል። የቅዳሜ ምሽት የመጀመሪያው ክፍል መሰናዶ እዚህ ላይ ተጠናቀቀ። አሁን ደግሞ ተከታዩ የሙዚቃ ቃና ነው። እንግዲህ ወልዴ ጣዕም ያላቸው ዜማዎችን መርጦ ይጠብቃችኋል። ከሱ ጋር ተቆዩ ዘንድ በአክብሮት እጋብዛለሁ። Ja.
ተነስተኛ አድማጮች በየሳምንቱ ቅዳሜ በዚህ ሰዓት ዘና የምንልበት የሙዚቃ ቃና ክፍለ ጊዜ አሁን ጀምሯል። ግሩም ዜማዎችን መርጬ ወደ እናንተ ለማድረስ ያየር ሰዓቱን ተረክቤያለሁ። እንግዲህ ወልዴ ነኝ። ለቱ ሚያዝያ 7 2015 ዓመተ ምህረት ነው። አባይ ሰንበት፣ ቅዱስ ቅዳሜ፣ ቀዳም ስዑር፣ ቅዳሜ ሹር፣ ለምለሚቱ ቅዳሜ፣ ይሁሉ የአብይ ጾም የመጨረሻ ቀን የሆነው የዛሬው ቅዳሜ መጠሪያ ነው። ነገ ደግሞ ትንሳኤ ፋሲካ ነው። ለክርስትና እምነት ተከታዮች እንኳን አደረሳችሁ ላለው በዓሉን ምክንያት በማድረግ ከመረጥኳቸው አንድ ሁለት የጥበብ ሥራዎች ውስጥ ይህን የመርጌታ ፍቅሩን ዘለሰኛ ልጋብዛችሁ ወደድኩ።
I'm የት ጉዳይ አሁን ምን ያጣላል የመሬት ጉዳይ እንዲህ ዘር ሲጠፋ ይቀር የለም ወይ አቤቱ
መሪጌታ ፍቅሩን እናመሰግናለን። በእንግሊዝ ካሉ የሙዚቃ አቀንቃኞች ቀዳሚውን ስፍራ እንደያዘ የሚነገርለት ኤልተን ጃን ነው። Lucy in the Sky with Diamonds እርሱ ራሱ በጣም የሚወደው ዘፈን እንደሆነ ይናገራል። ታዲያ ዘፈኑ በመጀመሪያ የተቀነቀነው እዛው በእንግሊዝ በ1960ዎቹ ገነው በነበሩት The Beatles ነው። Lucy in the Sky with Diamonds by Elton John. Quite slowly, a girl with a kaleidoscope
headset on the train in a station. The slacks just seem pauses with letting glide tight. So the sun from the tail and the turnstile, the girl with the lines go by.
የኤልተን ጃንን ሉሲ ኢን ዘ ስካይ ዊዝ ዳይመንድስ ነበር ያደመጥነው። ታዲያ ይህ ዘፈን ከኢትዮጵያ ጋር በአንድ የታሪክ አጋጣሚ ተገናኝቷል። በአሜሪካዊው ቅድመ ታሪክና የቅሪተ አካል ተመራማሪ ዶናልድ ጃንሰን የተመራው ቡድን በእንዳሮፓን አቆጣጠር 1974 3.2 ሚሊዮን ዓመት ዕድሜ ያላትን ቅሪተ አካል ሲያገኙ ሉሲ ወይም ድንቅ ነሽ ብለው ሰይመዋታል። ሉሲ የሚለው ስም የመጣው ታዲያ ተመራማሪዎቹ ከመጀመሪያው ቀን የመስክ ሥራ በኋላ በቢትልስ የተቀነቀነውን Lucy in the Sky with Diamonds ሲያደምጡ በማምሸታቸው ምክንያት እንደሆነ ይነገራል። ከኤልተን ጃን Lucy in the Sky with Diamonds ወደ ኢትዮጵያዊው ግርማ በየነ መጣለን። እንከን የሌለብሽ
እንከን የሌለብሽ ከብድ ሪስክ ራስ ሲትናስ ከባሪ እኔንም ባላንስ I love you too. You're in Ethiopia. Where's the Ethiopia? I know my dear mama. Ethiopia with Konjo. Konjiti nene bai. Taramech what a feel uchi bade baba nikawa malenyu anchin but give me yeah. Sitting on the body and in a by my nation. Thank you. jail in a fish. Could give me scare of fish. Sitting as the body. In a name by my I look at me to you. You don't think it's your home. But there is Ethiopia. And you test the gallery.
የግርማ በየነን እንከን የሌለብሽ ነበር ያደመጥነው። ዜማው ቆየት ያለ ነው። ያደመጥነው ግን ከስድስት ዓመታት በፊት ከአንድ ፈረንሳይ የሙዚቃ ባንድ ጋር እንደገና የዘፈነው ነው። እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። አድማጮች፣ የሙዚቃ ምርጫ ካላችሁ እንዲሁም በዝግጅቶቻችን ላይ አስተያየት ካላችሁ በቁጥር 202-251-3505 በዋትስአፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ horn@voanews.com በሚለው የኢሜይል አድራሻ መልእክታችሁን በትልኩልኝ ደርሰናል። የሙዚቃ ቃና ይቀጥላል። የማስተናግዳችሁ እንግዶ ወልዴ ነኝ። ነገ አውደ ዓመት እንደመሆኑ ታዲያ ከወደ አሜሪካ ሆሊዴይ ወይም ሴሌብሬሽን የተሰኘውን ይህን የማዳና ዘፈን ልጋብዛችሁ ወደድኩ። Yeah. የማዳናን ሆሊዴይስ ነበር የሰማነው። ያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። የማስተናግዳችሁ እንግዲህ ወልዴ ነኝ። የአዲስ አበባ ምሽት ክለቦችን ደመቅ በማድረግ ተወዳጅ የሆነው አዲስ ለገሰን እንሰማለን። እንጃ ምን እንደሆን እኔ ምን አውቄ መወሰድ የበዛ ባንቺ መነጠቄ። አዲስ ይቀጥላል። ሰው እህካለ ጥሩ ዚቦታ አንድ ነገር አለ እንጃ ምን እንደሆን ያስነካሽኝ ከሀገር ከሞላ ሰው የምለው አንቺን እንጃ ምን እንደሆን እኔ ምን አውቄ መወሰዴ በዛ ባንቺ መነጠቄ እንጃ ምን ይሆን እንደ ፈሪዱላ አልጠበቅኩት አፍታ ድንገት አገኘኝ ሆይ ፍቅርሽ አጉል ቦታ እንጃ ምን እንደሆን ያስነካሽኝ ከሀገር ከሞላ ሰው የምለው አንቺን እንጃ ምን እንደሆን መወሰኔ በዛ ባንቺ መነፈቄ እንዲያው ምን ይሆን እጓዝ እንጂ ደመ ነፍሴ አልሆንኩም ዘንድሮ ስራሴ የዛሬው ምሽት የሙዚቃ ቃና ወደ ማብቂያው ተዳርሷል። መሰናበቻ የመረጥኩላችሁ ደመረ ለገሰ አውዳመት ያለ የሚጫወተው ነው። በእኔ በኩል በዚሁ ልሰናበት። መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ። ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያስተናዳናችሁ ዝግጅቶች እዚህ ላይ ተጠናቀዋል። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። ሁሉም ስፍራ ባሉ ባልደረቦቻችን ስም የምሰናበታችሁ ኤደን ገረመው ነኝ። በድጋሚ ለክርስትና እምነት ተከታዮች በሙሉ መልካም ትንሳኤ በዓል እንመኛለን። ሰላም ጤና ይስጥልን። ደህና ሁኑ። Thank you.